የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
መጽሐፍ ድምጽ ለያሰው ነው። በጣም ቆይቷል፣ ረጅም ጊዜ ነው። ስለዚህ እንደ አባት በጣም ጥሩ አባት ነው። ብዙ ነገሮች ያሳለፍናል፣ ችግሮች አሉ። ይህንን ለሰው ብናካፍል ጥሩ ነው በሚል ነበር የተጀመረው። የውትድርናውን ቦታ ብዙም ለመንካት ፍላጎት አልነበረንም፣ ስለ ጦርነት ለማውራት፣ ስለ ውጊያ እንደዚህ። ግን ልክ ጀመር እንዳደረግነው ጽሁፉን እሱን መተው የማይቻል ነገር ሆኖ አገኘ።
ሜጀር ጀነራል ንጉሴ እንደ አባት፣ እንደ ጓደኛ፣ እንደ ወንድም፣ እንደ ጎረቤት ለማንኛውም ሰው እንደነበረው እና ከዛም ደግሞ በውትድርና ሙያው ላይ ምን አይነት ሰው እንደነበረ ነው ማሳየት የሞከር ነው። እና የአሁኑ ትውልድ መጽሐፉን ሲያነብ ይረዳዋል ብለን የምንገምተውና የምንመኘው ምን አይነት ጥሩ አባት እንደነበር፣ ለአገር ክብርና ለወገን ፍቅር ይሰጠው የነበረው ቦታ ትልቅ እንደነበር፣ ሰው በማንነቱ በሰውነቱ ምን ያህል ለአገሩ ሊሰራ እንደሚችል ያያል ብለን እንገምታለን የአሁኑ ትውልድ ቢያነበው።
ሜጀር ጀነራል መርዕድ ንጉሴ ይባላሉ ባለታሪኩ። ለልጆቻቸው ከጻፏቸው ደብዳቤዎች እስከ ቤተሰባዊ ጉዳዮች፣ አበይት ሀገራዊና የጦር ሜዳ ውሎች ባልተለመደ ወይም የተለየ ሊሰኝ በሚችል መልኩ ለአመታት ያሰፈሯቸውን የጀነራሉን የዳጎሱ በእጅ የተጻፉ የዕለት ተዕለት ማስታወሻዎች ያካተተ መጽሐፍ ሁነኛ ጥናት አድርገው የአባታቸውን ሕይወትና ሥራ የትውልድ ታሪክ የሚተርክ መጽሐፍ የጻፉት ልጆቻቸው አስተዋይ መርዕድና ሶስና መርዕድ ናቸው የሰማችኋቸው። ቆየት ብለው ይመለሳሉ። የአገር ጉዳይ ሰሞንኛም የትላንትም ጉዳዮች ያነጋግሩናል። ባለፉት ሁለት የራዲዮ መጽሔት ዝግጅቶች በመጥን ቅንብሮች ለቅምሻ ያህል ከሰማናቸው ሁለት የተራራቀ ዘመን ሙዚቀኞች ጋር ላልተጠገበ የሙዚቃ ዓለም ወጋቸው ተመልሰዋል። የመሰናዶ መብዛት የሰዓቱን መብቃት ይጠይቃልና የሰንበት ምሽት ቅንብራችን የምሽቱ መጽሔት ለዛዎች እንደወትረው ሁሉ ዛሬም በርከት ያሉ ናቸው። ዝርዝር ማስተዋወቁን እዚህ ላይ ልግታ አድማጮች። ጤና ይስጥልን፣ እንደምን አመሻችሁ፣ እንደምን ሰነበታችሁ። እሁድ ጥቅምት 9 2012 ዓ.ም ከተረኛው አቀናባሪ ብርሃን ኃይሉ ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ ያለም ዜና በኋላ መለሳለሁ፣ እንዳትሄዱ።
እንደምን አመሻችሁ አድማጮች። ዜናውን ማነብላችሁ አዳነች ፍስሐዬ ነኝ። የአልሸባብ አማጽያን ዛሬ የከፈቱት የከባድ መሳሪያ ጥቃት በሞቅዲሾ አይሮፕላን ማረፊያ ላይ የሚገኝ ቦታን ከመታ በኋላ 7 ሰዎች ቆስለዋል ሲሉ ባለሥልጣኖችና እማኞች ገልጸዋል። ተኩሱ ያረፈው ሐላኔ በተባለው ከፍተኛ ጥበቃ በሚደረግበት ቦታ ላይ ነበር ተብሏል። የአፍሪካ ህብረትና የተባበሩት መንግስታት ድርጅት የልዑክ የሚገኙበት ቦታ ነው። 6 የከባድ መሳሪያ ተኩሶች በአካባቢው ማረፋቸውን እማኞች በአሜሪካ ድምፅ ለሚገኘው የሶማሊኛ አገልግሎት ተናግረዋል። አልሸባብ ኃላፊነቱን ወስዷል። ሶማሊያ ያሉት ልዩ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዑክ ጀምስ ሷን የከባድ መሳሪያ ተኩስ በተባበሩት መንግስታትና በአሚሶም ግቢዎች ውስጥ ማረፉን አረጋግጠዋል። 700 የሚሆኑ የካሜሩን የጋቦንና የኢኳቶሪያል ጊኒ ተወላጆች ሳንግ መሊማ በተባለች በደቡባዊ ካሜሩን ከምትገኝ የንግድ ከተማ ሸሽተዋል። የከተማይቱ ማህበረሰቦች መካከል ግጭቶችና ዘረፋዎች መካሄዳቸው ተዘግቧል። የከተማይቱ ነዋሪዎች መጤዎች የጸጥታ ችግር እየፈጠሩ ነው የሚል ተቃውሞ እንደሚያሰሙ ተገልጿል። በመቶዎች የሚቆጠሩ ሰዎች በተለይም ወጣቶች መጥረቢያ፣ አካፋ፣ ሞዴሻና ቀስት ይዘው ጸረ ረብሻ ፖሊሶችን ጥሰው በከተማይቱ ያሉትን ሱቆች በመውረር እንደዘረፉና በእሳት እንዳጋዩ ተጠቁሟል። የዩናይትድ ስቴትስ ወታደሮች በሰሜን ኮሪያ ከነበረው ትልቅ ሰፈራቸው ዛሬ ወጥተዋል። መላ ከሶሪያ የወጡት የአሜሪካ ወታደሮች በምዕራብ ኢራቅ ተመድበው በቀጠናው ያሉትን እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን አማጽያንን መዋጋታቸው እንደሚቀጥሉ የመከላከያ ኃይል ኃላፊ ማርክ ኤስፐር ገልጸዋል። ኤስፐር በተናገሩት መሰረት 700 የሚሆኑት የዩናይትድ ስቴትስ ወታደሮች ወደ ኢራቅ ይሄዳሉ እንጂ ወደ ሀገራቸው አይመለሱም። ፕሬዚደንት ትራምፕ ግን ወደ ሀገራቸው ይመለሳሉ ብለው ነበር። አሜሪካ ከኢራቅ ሶሪያ ላይ ጸረ አሸባሪነት ጥቃት ልታካሄድ እንደምትችል የዩናይትድ ስቴትስ ወታደራዊ ኃይል ኃላፊው ጠቁመዋል። ይሁንና ጊዜ ወስዶ እቅድ እንደሚደረግበትና በቅርብ ቀናት ከኔቶ ማለትም ከሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ጋር በሚደረገው ስብሰባ ከአጋሮች ጋር መመካከርን ያካትታል ብለዋል። ወደ ሶሪያ የሚመለሱት የአሜሪካ ኃይሎች በአሜሪካ ተዋጊ አይሮፕላኖች ሽፋን ይደረግላቸዋል ብለዋል። ሆንግ ኮንግ ውስጥ በአስር ሺዎች የሚቆጠሩ ተቃዋሚዎች ዛሬ ለ20ኛ ጊዜ ሳምንቱ ማብቂያ ተቃውሞ ሰልፍ አካሂደዋል። ቤጂንግ ከተማይቱን ለመቆጣጠር እየሞከረች ነው የሚል ተቃውሞ ነው የሚያሰሙት። ፖሊሶች የዛሬውን ተቃውሞ የውሃ ግፊትንና እምባስ መጪ ጋዝን በመጠቀም ለማስቆም ሞክረዋል። ለአራት ወራት ያህል ተቃውሞ ሲካሄድ ቆይቷል። ተቃዋሚዎቹ የሚያቀርቧቸው ጥያቄዎች የመምረጥ መብት፣ ፖሊሶች የሚፈጽሙት ጥቃት ምርመራ እንዲካሄድበት፣ ተቃውሞውን ያስነሳው በሕግ የሚጠየቁ ሰዎች ቻይና ተልከው እንዲዳኙ የሚለው አሁን የቆመው የሕግ ረቂቅ በኦፊሴል እንዲሰረዝ የሚሉት ናቸው። በመጨረሻም ግብጽ ውስጥ በናይል ወንዝ ምዕራብ ዳርቻ የተሰማሩ የአርኪኦሎጂ ማለት የሰው ልጅና የቅድመ ሰው ታሪክ ጥናት ተመራማሪዎች የታሸጉ 30 የግብጽ አሙንና ኮንሱ የ22ኛው ስርወ መንግስት ቀሳውስትና እንስት ቀሲስ የአስከሬኖች ሳጥኖች አግኝተዋል። ከክርስቶስ ልደት በፊት በ10ኛው መቶ ዓመት ወደ 3000 ዓመታት ከሚጠጋ ጊዜ በፊት ማለት ነው። ግብጽ ውስጥ የመቃብር ቦታዎች ስርቆት ተስፋፍቶ ነበር። ሌቦች ከአስከሬኖች ጋር የተቀበሩ ማስታወሻ ንብረቶችን ዘርፈው የአስከሬኖች ሳጥኖችንና ማሚዎችን ያበላሹ ነበር። ስለሆነም በፈርዖን ዘመን የነበሩት ቀሳውስት አስከሬኖችን ከሌብነት ለማዳን ሲሉ ይደብቋቸው ነበር። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ጤና ይስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ጥቅምት 9 2012 ዓ.ም ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ብርሃን ኃይሉ ናት። አሁን በመጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ምኑን ፍቅር ሆነ ካላንከተከተ ካንጀት ካላሳቀ በእንባ ካላጠበ በላብ ካልጠመቀ ካላጮማጮመ ካላነካከሰ ካላነባበረ ስሜት ካልለኮሰ ስጋን ምቾት ነስቶ ካላርገፈገፈ አጥንት አንቀጫቅጮ ካላንዘፈዘፈ ሰውነት አግሎ ስሜት ካላፈላ በፍቅር ረመጥ ካልማገደ ገላ ካላንቦገቦገ ባይምሮ ፍላጎት በልብ ካረጨ የወንድነት ስሜት የሴትነት ስሜት የፍቅር አውታታ ጅላጅል ከሆነ ምኑን ተፈቀረ ምኑን ፍቅር ሆነ። እንቅልፍ አሳጥቶ ካላንጎራደደ ምግብ አስጠልቶ በራብ ካላራደ ትንፋሽ አሳጥሮ ደም ስር ካልወጠረ ካላፈታተገ ብልጭታ ካልጫረ ካላስፈነደቀ ጮቤ ካላስመታ በደስታ ስቃይ ውስጥ በስቃይ ውስጥ ደስታ እያቁነጠነጠ እያቅበጠበጠ ጸጉር ካላስነጨ ጨጓራ ካላጠ ትንፋሽ እጥር እጥር ልብን እንቡር እንቡር እግር ፈጠን ፈጠን አርጎ ካላስሮጠ ምቾት አሳጥቶ ካላንቆራጠጠ የፍቅር አውታታ ጅላጅል ከሆነ ምኑን ተፈቀረ ምኑን ፍቅር ሆነ ምኑን ተፈቀረ ምኑን ፍቅር ሆነ። ልብ ካልሸረሸረ ናላ ካላዞረ ደም ስር አሳብጦ ስሜት ካልነዘረ ክሩ ካላለፈ በመርፌ ቀዳዳ ጠበል ካልተረጨ ፍቅር ካልተቀዳ በረመጥ ካልፈጀ አንድዶ በጋራ ወገብ ካልፈተሸ ካላነቃራራ በምኞት አጉኖ በማግኘት ካልካሰ በስጋት ፈትኖ በነፍስ ካልፈወሰ የፍቅር አውታታ ጅላጅል ከሆነ ምኑን ተፈቀረ ምኑን ፍቅር ሆነ። የምናውቀው ርዕስ ይመስላል ላፈቀሩ ልቦች ማስተዋሻነት የተቋጨች። አፍቶ የሰነበተው የፈረንሳዩ ግጥኛችን አስራደው ባደረሰን የሳምንቱ ምርጥ ግጥም የምሽቷም መጽሔት ጀምረናል። አድማጮች አስራደውን እናመሰግናለን። አስራደው ለመጽሔት የላካት ደብዳቤም ደርሳናለች። እንዳይቆረጥ ያለበትን ማሳሰቢያ ቢጠያክሮ ለግጥሙ ርዕስም መጠራየቱ አሳትን የመክፈቻዋን ስልት ምኑን ፍቅር ሆነንም ጋብዞናልና ላለመቆረጥ ዋስትና መስጠት ባንችልም ተስማሚ ቦታ ግን ከዚህ ይመስላልና ጥላሁን ሰላም አዲስና ሉላ እንደምን አላችሁ? አስራደው የጠፋው ከደንበኝነት ሳትፎ ብቻ ሳይሆን መጽሔትን ከመከታተል ልማዱም ጭምር ነው። በርከት ያሉ ወራት ተቆጠሩም አይደል? አዲሱ ረጅም ረፍት ያለውን ከጀመረ የሚል ጫወታ አዘል ሐሳብ ብልጭ እንዳለብኝ ብዙም አልቆየው። ልምድ ነውና ቅር ማለቱ ስለማይቀር በአዲሱ ወንበር ላይ የሚሰየመውን እስከማውቅ በጥንቱ አባባል የመቀጠሉን መረጥ። አስራደው በጫወታ ለዛው ገፋ ያደርጋል። ሰው አዲሱ ተብሎ እየተጠራ እንዴት አረጀው ተብሎ ጥረታ እንደሚወጣ ባላውቅም ለጋዜጠኝነት የተፈጠረች ነፍስ ሳይዙ ጋዜጠኛ መሆን ብቻውን በቂ አይደለም። አዲሱ የነፍሱን ጥሪ ያዳመጠ ጋዜጠኛ በመሆኑ ካሉላ ጋር ሆነው የኛ ያድማጮችንና የተሳታፊዎችን ነፍስ ይዘው ባየር ላይ ሲከንፉ ሰማዩን እየሰነጠቁ ጉሙን ፍራሽ አርገው ስለሚጓዙ አንገጫገጭም ነበር። እኔም አዲሱን እንኳን ለዚህ ያደረሰ ይያልኩ በሌላ መልኩ የህይወት ጉዞውን እንደሚቀጥል በመተማመን ልባዊ የወንድምነት ምኞቴን እገልጻል። አስራደው ይቀጥላል። አሉላም ሌላ የሬዲዮ መጽሔት ባልደረባ ወይም ውሃ አጣጭ እስክታገኝ ብርታቱን ይስጥህ ብያለሁ። ከድምጻዊ ሙሉቀን መለሰ ጋር ስላደረጋችሁት ዝግጅት ግን ጥቂት ማለት ወደድኩ ይለናል። አስራደው ይቀጥላል። የሰው ልጅ ሰባዊ ተፈጥሮን ከሚያዳብርበትና ከሚያበለጽግበት መንገዶች መካከል ስነ ጥበብ ወይም የሰው ልጆች ፈጠራ፣ ስነ ስዕል፣ ንድፍ፣ ስነ ጽሑፍ፣ ስነ ግጥም፣ ተውኔት፣ ትረካ፣ ዘፈን፣ ጭፈራ፣ ዳንስ ወዘተረፈ የሰው ልጅ እነዚህን ሙያዎች በማከናወን ተፈጥሯዊ ጉድለቱን በማሟላት ሙሉ ሰው ይሆናል ይለናል አስራደው። በመፈጠራችን ብቻ የተሟላን ሰዎች ባለመሆናችን ነው ወደ ትምህርት ቤት ሄደን ትምህርት በመቅሰምና ስብዕናችንን በማዳበር ሙሉ ሰው ለመሆን የምንጥረው። እናም እንደኔ ግንዛቤ ከእግዚአብሔር ቀጥሎ ስነ ጥበብ ሙሉ ቀን መለሰን ለሁለተኛ ጊዜ እየፈጠረችው መሆኑን እንዲያውቅ ያስፈልጋል። ስነ ጥበብ ለሁለተኛ ጊዜ ባትፈጥሮ ኖሮ ዛሬ አንዳችንም ሙሉ ቀንን ባላወቅ ነው ነበር። እሱ ብቻ ሳይሆን ስነ ጥበብ ከእግዚአብሔር ቀጥሎ እንደገና አመጣ በመውለድ ራሁን ገሰሰን፣ አለማየሁ ሽቴን፣ ብዙነሽ በቀለን፣ ሂሩት በቀለንና ሌሎችንም ብዙዎች የህዝብ ልጆች አድርጋቸዋለች። በመጨረሻም ሙሉቀን በጅጉ ያፈቀራቸው ሴቶች ሳይኖሩት ብዙ ልብ የሚመስጡ የፍቅር ዘፈኖችን እንደማይዘፍን እሙን ነው ይልና በተለይ አገኘሽ ወይ ሌላ የምትለዋን ዘፈን ሲዘፍን ድምጹ እየተንዘገዘገ ሰማይ ሰማያት ወጥቶ የመንግስት ሰማያትን በር የሚያንኳኳ ሆኖ ይሰማኛል። በጣም የቆጨኝ ግን ካፈቀራት ወይም ካፈቀራቸው ሴቶች መሃል አንዷው ወይም እነማን ትዝ እንደሚሉት ሳትጠይቁት በመቅረታችሁ ነው ቅሬታውን ያክላል። የመንግስት ሰማያቱ በር የመከፈቱንና ያለመከፈቱን ጉዳይ ለፈጣሪ ተተነው። እኔም ለዛሬዋ የራዲዮ መጽሔት ዝግጅት በር መፈቻ እንድትሆን የፍቅር መለኪያው ስሜት ይሁን መንፈስ፣ ሚዛን ይሁን ሊትር፣ ቁና ይሁን እርቦ፣ ጋን ይሁን እንስራ፣ እፍኝ ይሁን ጭብጥ፣ መሳም ይሁን መንከስ ግልጽ ባልሆነበት ዘመን ምኑን ፍቅር ሆነ በማለት 2012 ዓመተ ምህረትን አሃዱ ማለት መርጫለሁ። አስራደው ረዘም ባለው አመቱ የመጀመሪያ መልእክቱ እግረ መንገዳችሁን በጥላሁን ገሰሰ ምኑን ፍቅር ሆነ በሚለው ሙዚቃ በታጀባት ውበት እንደሚኖራት አልጠራጠርም ብሎ ነበር። ቀደም ብለን የሰማነው ሙዚቃ የአስራደው ግብዣ ነው። ታዲያ የጥላሁን ሙዚቃ ቢቆረጥ ጅብ አይበላው ልንጣላለን። ለማሳበቅ ይለናል አስራደው፣ ለማሳበቅ አዲሱ ጥረታ ላይ ቢሆንም ሽክ ማለት ግን አይቀርም። አክባሪያችሁ የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ ሲል ወግን ቋጭቷል። አስራደውን እናመሰግናለን። አድማጮች ራዲዮ መጽሔት ቀጥሏል። ሜጀር ጀነራል መርድ ንጉሴ ናቸው ባለ ታሪኩ። ለልጆቻቸው ከጻፏቸው ደብዳቤዎች እስከ ቤተሰባዊ ጉዳዮች፣ አበይት ሀገራዊና የጦር ሜዳ ውሎች ባልተለመደ ወይም የተለየ ሊሰኝ በሚችል መልኩ ለአመታት ያሰፈሯቸውን የጀነራሉን የዳጎሱ የዕለት ተዕለት ማስታወሻዎች ያካተተ መጽሐፍ ሁነኛ ጥናት አድርገው የአባታቸውን ሕይወትና ሥራ በ438 ገጾች የአንድ ትውልድ ታሪክ የሚተርክ መጽሐፍ የጻፉት ልጆቻቸው አስተዋይ መርድና ሱስና መርድ ለቀዳሜ ወጋችን ተገኝተዋል።
ቼ ለጊዜያችሁ አመሰግናለሁ። አስተዋይ መርድ ንግሴ፣ ሶስና መርድ ንግሴ፣ ቀደም ብዬም በመግቢያችን ጠቆም አድርጌያለሁ ለዚህ ውይይታችን መነሻ የሆነን ለወገንና ለአገር ክብር ሜጀር ጀነራል መርድ ንግሴ እና ኢትዮጵያ ይላል። መጽሐፋችሁ የመጀመሪያ ሽፋኑ ገጽ ላይ ወላጅ አባታችሁን ሜጀር ጀነራል መርድ ንግሴን ህይወትና ስራ ይልቁንም ደግሞ እሳቸው ያለፉበትን ዘመንና ጊዜ የኢትዮጵያን ታሪክ በእሳቸው ህይወት ውስጥ የሚመለከት መሆኑን ነው የተረዳሁት። እስኪ ይሄ መጽሐፍ እንዴት ተጻፈ፣ ለምን ተጻፈ የሚለውን መጀመሪያ እናድርግ። ከማንኛችሁ ልጀምር? ከታላቅ አቶ አስተዋይ አንቱ ነው የምለው። እንግዲህ መጽሐፍ ከጻፋችሁ በኋላ ወደ አንተነት ይመለሳል መሰለኝ፣ የደራሲነት ጉዳይ ውስጥ ለገባችሁ።
የለም አንተ ይሻላል፣ ዘና ብለን እንድንነጋገር።
መልካም፣ ከአንተ ልጀምር አቶ አስተዋይ። ለምን ተጻፈ የሚለው ግማሹ መልስ ያለ ይመስለኛል። ለሁሉም የእናንተን እንስማ።
ነገሩ መጽሐፍ ምጣፍ ብለን ያሰብ ነው በጣም ቆይቷል፣ ለረጅም ጊዜ ነው። በተለይም ሶስና ጽፋለሁ እያለች ታስብ ለረጅም ጊዜ ቆይታለች። ምንድን ነው የሆነው? ልክ አባታችን ከዚህ ዓለም በሞት እንደተለዩ ገዳማ ጀምሮ አስበነዋል መጽሐፍ ያስፈልጋል። ምክንያቱም አንደኛ እኛ እንኳን ያሰብ ዝም ብሎ ያው እንደ አባት በጣም ጥሩ አባት ነው፣ ብዙ ነገሮች ያሳለፍናቸው ስህተቶች አሉ፣ ይህንን ለሰው ብናካፍል ጥሩ ነው በሚል ነበር የተጀመረው። የውትድርናውን ቦታ ብዙም ለመካፈል ፍላጎት አልነበረንም። ስለ ጦርነት ለማውራት፣ ስለ ውጊያ እንደዚህ ለማውራት ፍላጎት አልነበረንም። ግን ልክ ጀምር እንዳደረግነው ጽሁፉን እሱን መተው የማይቻል ነገር ሆኖ አገኘ ነው። አንድ ሰው ወደ 40 ዓመት ገደማ የሰራውን ስራ ትተህ የህይወት ታሪኩ መጽሐፍ አስቸጋሪ ነገር ነው።
ህይወት ታሪክም አይሆንም። 40 ዓመት የህይወቱን አብላጫ ጊዜ የሚሆነው ታሪኩ በውትድርና በሀገር መከላከል ስራ ላይ ከሆነ
ትክክል ነው። አባታችን ከዚህ ዓለም በሞት ሲለይ 55 ዓመቱ ነበር እና ስትመለከተው ወደኋላ ሄደ ከዚህ 55 ዓመት ውስጥ 37-38 ዓመት ገደማ የሚሆነው ውትድርና የጠፋ ነው። ስለዚህ እሱን ከተውኮ በጣም መታል አንድ 15 ዓመት 14 ዓመት ገና የምትሆነው። ስለዚህ ሊሆን አልቻለም። ዋናው ነገር ግን ሶስትና ዚ ላይ መጨመር ትችላለች። ጀምር እያደረግን እየተው ነው ጀምር እያደረግን እየተው ነው ረጅም ጊዜ ቆይተናል። ምክንያቱም ማስረጃ ስንፈልግ አንዱ ነገር አልሟላ ሲለን አንዱ ስናሟላ ከዛ ደግሞ ማንደብቀው ነገር የኛም ሰንሰን ነው። የስራ ብዛቱን ሁሉም ተጨማምሮ ትንሽ ጊዜ ፈጀ። ከዛ በኋላ ግን ያው መመጣት ጀመር። እዚህ ጋር ልናገር የምፈልገው መጀመሪያ አንድ ደረጃ ላይ ሲደርስ የለም ይሄ ነገር እየተጓተተ ስለሄደ ለሌላ ሰው ልስጥ ታሪኩን ከሌላ ሰው ጋር አብረን እንፋ ብለን ከሌላ ከታወቀ ደራሲ ጋር ስራውን ጀመርን። በጣም የታወቀ ጎበዝ ደራሲ ነው። አብረ ስራውን የጀመርነው ግን ትንሽ ሰርቶ ካየነው በኋላ ልባችን የሚገልጽ ነገር አለ። የእሱ የጸሐፊው ያለመቻል ሳይሆን እኛ በፈለግነው መልክ ሊመጣ ስላልቻለ እኛ ወረታችን ገባ ረቀት መጨረሻ ላይ
ለመንደርደያ ያህል ይህም መጽሐፍ ለመጽሐፍ ያለፋችሁበትን መንገድ በጨረፍታ ነው ያየ ነው። ሶስና የቀደመውንም ጥያቄ ጨምረን ይልቁንም ደግሞ ሜጀር ጀነራል መረድ ንጉሴ በኢትዮጵያ ጦር ሰራዊት ውስጥ ስማቸው ሲጠቀስ ማን እንደሆነ የሚታወቅ ትልቅ ታሪክ ያላቸው መሆኑ ይገባኛል። በህይወት ካለፉ በርካታ አመታት ተቆጥሯልና ማንነታቸውን እንደወላጅ በመጽሐፋቹ በግሩም መልኩ የተጻፉ የግል ማስታወሻዎቻቸው ይናገራሉ። እነሱና ነሳሳለን ዛሬ ለዚህ ትውልድ ምናልባትም የሳቸውን ታሪክ የማወቅ እድል አልነበረው ለዚህ ትውልድ በሚገባ መልኩ ሜጀር ጀነራል መረድ ንጉሴ ማን ናቸው?
ሜጀር ጀነራል መረድ ንጉሴ እንደ አባትም እንደ አንድ ወታደርም ለመግለጽ ይበልጡን መናገር የፈለግነው የነበርነውኛ እንደ አባት እንደ ጓደኛ እንደ ወንድም እንደ ጎረቤት ለማንኛውም ሰው እንደነበረውና ከዛም ደግሞ በውትድርና ሙያው ላይ ምን አይነት ሰው እንደነበረ ነው ባሳይት የሞከርነው። እና አሁንም እንዳልከው የአሁኑ ትውልድ መጽሐፉን ሲያነብ ይረዳዋል ብለን የምንገምተውና የምንመኘው እንዲያውቅልን የምንመኘው ምን አይነት ጥሩ አባት እንደነበር፣ አገሩን ምን ያህል ይወድ እንደነበር፣ ለአገር ክብርና ለወገን ፍቅር ይሰጠው የነበረው ቦታ ትልቅ እንደነበር፣ ሰው በማንነቱ በሰውነቱ ምን ያህል ለአገሩ ሊሰራ እንደሚችል ያያል ብለን እንገምታለን የአሁኑ ትውልድ ቢያነበው።
መልካም። መጽሐፉን በጨረፍታ አንዳንድ ቁም ነገሮችን እያነሳን ሜጀር ጀነራል መረድ ንጉሴ ያለፉበትን የህይወት መንገዶች በመጽሐፋችሁ ግሩም አድርጋችሁ ትተርካላችሁ። ምናልባትም ሌሎች መጽሐፍት ሌሎች ትረካዎች ላይ የተወዛገበ የመሰላችሁንም ነገር ከታሪክ አንጻር በቀጥታ ለማቅረብ የፈለጋችሁበትን ጥረት እናያለን። ግራና ቀኝ እነሱንም ሐሳቦች እንነካካለን። አስተዋይ ወደ አንተ ልምጣና ይሄን መጽሐፍ ለመጀመሪያ ጊዜ ለሚያነብ ቀደም ብሎ ሶስና እንደጠቀሰችው ሜጀር ጀነራል መረድ ንጉሴ ለመጀመሪያ ጊዜ ለሚተዋወቅ በርግጥ ይሄ መጽሐፋችሁ ሜጀር ጀነራል መረድ ንጉሴን በትክክል ይገልጻቸዋል? ለወገንና ለሀገር ክብር የሚልም ስያሜ ይሰጣችሁታል። በቅርቡ እዚህ ዋሽንግተን አቅራቢያ ባስተናዳችሁት የመጽሐፍ ምረቃ ላይ ያንንም ምክንያት ገልጣቸዋል። እስኪ ለአድማጮቻችን ቅርብና መጽሐፋችሁ ሜጀር ጀነራል መረድ ንጉሴን ወላጅ አባታችሁን በትክክል ማንነታቸውን ያሳያል
ብለን ተስፋ እናደርጋለን። ምንድነው ከልጅነት ካስተዳደግ ጀምሮ ከመጨረሻው ድረስ ነው ይሄድ ነው። እና አሁን ብዙ ሰዎች መጽሐፉን ካነበቡ በኋላ አስተያየታችሁ እንዴት ነው ብዬ ጠይቃቸዋለሁ። እና ሁሉም ሰው የተለያየ አስተያየት አለው። የተለያየ አስተያየት ማለት ምንድን ነው? ሁሉም የተለያየ ትኩረት አለው። ለምሳሌ ብዙ የፖለቲካው አካባቢ፣ ጦርነት አካባቢ የሌሉ ሰዎች በጣም አተኩረው ይመለከቱት የነበረው አስተዳደጉን፣ ከኛ ጋር የነበረውን ግንኙነት ምን አይነት እንደነበረ፣ ይሄን መሳሰለው ላይ ያተኩራሉ። ሌሎች ደግሞ ትንሽ የጦርነቱ ምኑ በዚህ ባለፈው ታሪካችን ውስጥ ያለፉ ሰዎች ደግሞ ወደ መጨረሻዎቹ ገጾች ገደማ ላይ ይጽፋቸው የነበሩትን ነገሮች አገሪቱ ትልቅ ችግር ላይ በነበረች ጊዜ እሱ ምንድን ነበር የሚያስበው፣ እንዴት ነበር የሚመለከተው የሚለውን ነገር ያውታል። ይህ ያቀረበው ታሪክ የኛ አንድ አመለካከት ነው፣ አንድ በእንግሊዝኛ አንድ ፐርስፔክቲቭ ነው፣ አንድ አስተያየት ነው። ሌሎች ሰዎች እንደዚህ የተለያየ አይነት አስተያየት አላቸው። ስለዚህ እነዚህ ሁሉ ነገሮች አብረው አንድ ላይ ሲደረጉ ደፊት ዛሬ መላሉ ታሪክ ተመራማሪዎች ጥሩ መሰረት ይሰጣል ብለን እናስባለን በአንድ በኩል። በሌላ በኩል በእኛ አስተያየት በልጅነቱ እንዴት አይነት ልጅ ነበር? እንዴት አይነት ጎልማሳ ነበር? እንዴት አይነት ወታደር ነበር? እንዴት አይነት አዛዥ ነበር? እንዴት አይነት አስተዳዳሪ ነበር? የሚሉትን የተለያዩ በውስጥ ያለፈባቸውን ደረጃዎች ያለፈባቸውን ሁኔታዎች በደንብ አድርጎ ያሳያል ብለን እንገምታለን። ግን ከሁሉም ነገር በላይ አንድ በጣም ማድረግ የፈለግነው ነገር ፋክስልናል ብዬ የምገምተው ግን እንደ ፍርዱን እንኳን ለአንባቢ መተው ያስፈልጋል። ከዚህ ጀነራል ከሚል የጦር መሪ ከሚል ጀርባ አንድ ሰው አለ፣ ዝም ብሎ ሰው እንደማንኛችንም እንደ እንዳንተ እና ይህ ሰው ምን ይመስል ነበር? ሶስትና ቅድም እንዳለችው እንደ አባት ምን አይነት አባት ነበር? እንደ ጓደኛ ምን አይነት ጓደኛ? እንደ አዛዥ ምን አይነት አዛዥ ነበር? የሚለውን ለማሳየት ነበር ፍላጎታችን። የተሳካልን ይመስለኛል፣ ግን እንዳልኩ ፍርዱን ለአንባቢ መተው ያለብኝ ይመስለኛል። ይሄንን
ግሮም ቀደም ብዬ እንደጠቀስኩት ከመጻፉ አንዳንድ ነጥቦችን ያነሳን ነጋግራለን። ከዚያ በፊት ግን ሶስና ወዳንቺ ልመለስና ሜጀር ጀነራል መሪን ንጉሴ በህይወታቸው ያሳለፉት ብቻ ሳይሆን ከዚህ ዓለም በሞት የተለዩበት ሁኔታ በኢትዮጵያ ታሪክ ውስጥ ለየት ያለ ስፍራ የሚሰጠው ነው። የግንቦት 1982 የመፈንቅለ መንግስት ሙከራ፣ ያ ያልተሳካ ሙከራ አገሪቱ ታላላቅ የጦር መሪዎቿን ያጣችበት አጋጣሚ እንደሆነ ይታወቃል። የዚህ መጽሐፍም ሁነኛ ስፍራ ሆኖ እንመለከተዋለን። ዛሬም ድረስ በርግጠኝነት ሙሉ በሙሉ የማይታወቁ ታሪኮች የነበሩበት ጊዜ ነበርና ከሳቸው አንጻር የተጻፉትን መመልከት እንችላለን። ይሄን መጽሐፍ እናገላብጥ። እስኪ አስታውሽን ሜጀር ጀነራል መሪድ ንጉሴና አጋሮቻቸው ከዚህ ዓለም በሞት የተለዩበትን የተገደሉበትን ሁኔታ እንዴት ተረዳችሁ? እንደ ቤተሰብም ያን ዜና የሰማችሁበትን ጊዜ ጨምረሽ።
ለማንኛችንም ቢሆን የሚወዱትን ሰው ማጣት በጣም ከባድ ነገር ነው እና እኛ ባላሰብንበት ጊዜ ነው አባታችን ያጣነው እና በዛን ጊዜ የነበረው ጥረት አገሪቷ ወደ መልካም ነገር ልትሸጋገር ወታደሮቹ የነበረባቸው ችግር እንዲቃለል ለነበረው ችግር ሁሉ መፍትሄ እንዲገኝ ብዙ ሙከራ አድርጎ ነው መጨረሻ ላይ ይህንን ውሳኔ ወስኖ ወደዚህ ነገር የገባው። እንደሱ ከሆነ በኋላም ደግሞ ልክ የመፈንቅለ መንግስቱ ከተዘጋጀም በኋላ ደግሞ ቢሳካ ጥሩ ነበር፣ ይሳካል ባይሳካም ደግሞ እጁን አሳልፎ እንደማይሰጥ ያውቀው ነበር። ያው በተለያየ መጽሐፎች ላይ ተጽፏል። ሰዎችንም ስንጠይቅ ኢንተርቪው በማድረግ ጊዜ ደግሞ ተነግሮናል። እና ሁላችንም ተበታትነን ነበር በየአገሩ ልጆቹ በሙሉ በያለንበት መርዶውን ሰማን። ከዛ በኋላ አንድ ቦታ ተገናኝተን እንዴት ነው ከአሁን በኋላ ያለው ህይወታችንን የምንቀጥለው በሚለው ላይ ያው ከአባታችን ያገኘነው ትልቁ ነገር ፍቅራችንና ትብብራችን በመካከላችን እና እርስ በርስ ተደጋግፈን ያው ያንን ከባድ ጊዜ ልንወጣው ቻልን።
ይህን መጽሐፍ ከእጁ ያላስገባ ምናልባትም መጽሐፉን ካገኘ በኋላ አሁንም እናነሳቸውን ጉዳዮች ይመለከታል። በእጃቸው የተጻፉ ማስታወሻዎች ዳጎስ ያለ መጽሐፍ እንዲወጣው አድርገዋል። ለብዙዎቹ ጉዳዮች ማስታወሻቸውን ተንተርሳችኋል። ኃላፊነት ከስራቸው ጋር የተዛመዱ ደብዳቤዎችም እዚህ መጽሐፍ ውስጥ ተካተዋል። የጻፉባቸው ለጊዜ ያገኛቸው ወረቀቶች ሳይቀሩ በጥሩ ምስል ዋናው ምንጭ እንዲያንጸባርቁ ሆነው እንመለከታለን። ይበልጡን የእሳቸውን ማስታወሻ መጠቀማችሁን በመጽሐፉ ምረቃ ወቅት ገልጻችኋል። ነገር ግን ጥናትም አድርጋችኋል። ከህይወቱ ጣውረዱ ጋር ቀደም ብሎ አስተዋይ እንደገለጸው ረጅም ጊዜ የወሰደባችሁን ያህል በቂ ዝግጅት ግን ያደረጋችሁ ይመስላል። እስኪ ንገሩን ስለ መጽሐፉ። ዝግጅታችሁ ምን ይመስል ነበር? የተለያየ ሐሳብ በአንድ ነገር ላይ በተለያዩ መጽሐፍት ሲገለጡም ተመልክተናልና እነኛን ጉዳዮች አነሳስተን ከመነጋገራችን በፊት እንዴት ነው ማመሳከር የቻላችሁት? እንዴት ነው ያባታችሁ እውነት እንዲወጣ ለማድረግ የሞከራችሁት? አድማጮች፣ ለወገንና ለአገር ክብር ሜጀር ጀነራል መሪድ ንጉሴና ኢትዮጵያ የተሰኘው መጽሐፍ ደራሲዎች አስተዋይ መሪድና ሶስና መሪድ ጋር መጽሐፋቸውን መነሻ በማድረግ የጀመርነው ወግ ተጀመረ እንጂ አላበቃም። በቀጣዩ ፕሮግራማችን እንመለስበታለን። አሁን Thank you.
የሞጆ ብርት ካልየን ሀሴ ሁዳፋይ ከንፈሬ ሽንጆሪ ከይትጌረላ ከንፈሬ ሽንጆሪ ከይትጌረላ ወፍጭ ጭጭ ሳይል ማልዶ የፈነዳ አንቺን መሳይ ቆንጆ ለኔ ሰጠኝ ማውደዴን ወደድኩት ያቺ አረገኝ ለኔ አረገሽኝ ማውደዴን ወደድኩት ሳስብ ሳሰላስል
ትኩስ የፈነዳ ጽጌረዳ ከንፈር እስኪ አፍ ያውጣና ውበትሽን ይናገር። መውደዴን ወደድኩት ተወዳጁ ድምጻዊ ሙልቀን መለሰ ከዛሬ 30 ዓመታት በፊት እንዳቀነቀነው ታዲያ ግጥሙ ሁሌም እንዳስደመመኝ ነው። ደራሲዋ ሁለገቧ ከያኒ ዓለም ፀሐይ ወዳጆ ናት። ስልቱ ለራዲዮ መጽሔት ተከታታዮች የቀደመ ቀጠሯችንን ሳያስታውስ እንደማይቀር ተስፋ አድርጋለሁ። ለሁሉም ከተከታዩ የአንድ አድማጫችን ማስተዋሻ በኋላ ወደ ሙልቀን እንሄዳለን። ነገና ተከታዩ ቀናት እንደኔ ብዙዎችን ሳያሳስቡ እንዳልቀሩ ይስማኛል። የመንገዳችንን ወዴትነት ምናልባትም እንደዛሬ በስጋት ለመጠየቅ የተገደድኩበትን ጊዜ አላስታውስም። ሊያውም ለሀገራችን መጻይጣ አንዳች ብሩ ተስፋ በፈነጠቀ ማግስት በገዛጃችን ካላባከነውም ዛሬም ሊሰብር የሚችል ጭምር ይመስለኛል። በአሁኑ ወቅት በኢትዮጵያ ያለው ሁኔታ ከነጋችን ወዴትነት ጋር አዛምዳችሁ ካሁን ቀደም አሳሳቢነት የከሰቱ ሁኔታዎች በተፈጠሩ ጊዜ እንዳደረጋችሁት ሁሉ እባክህ አሁንም ያገር ጉዳይ በተሰኘው የቁም ነገር ወግ መልከት አድርገው ሲሉ ያደረሱን ዶክተር እንግዳወርቅ ተፈራ የተባሉ አድማጫችን ናቸው። ዶክተር እንግዳወርቅን ተሳትፏቸው እናመሰግናለን። ያገር ጉዳይ ከነገ በስቲያ በሚል ርዕስ ለሰሞኑ በተያዘ ተከታታይ ውይይት ይህንኑ ርዕሰ ጉዳይ በጥልቀት የሚመለከት መሆኑን መግለጽ እንወዳለን። አሁን ቀጠሮ ወደ ተያዘለት ቀደም ብለን ወደ አስተዋወቅ ነው ቅንብር እንለፍ። አሁን ሙልቀን መለሰ ተመልሷል። ወጋችን ረጅም ነውና ሙሉን ማቅረብ አንችልም። በመጽሔት ለዛ ከሚቀርቡ በርካታ ዝግጅቶች ጋር ለምሽቱ ተከታዩን እናሰማና ቀሪውን ጨምሮ ሙሉ ወጋችንን ታዲያ የቪዲዮ ቃለ ምልልስ ነው በቅርቡ በድረገጻችንና በዩቲዩብ እና በፌስቡክ ገጻችን ላይ እናኖር። ከቀድሞ የራዲዮ መጽሔት ባልደረባዬ አዲስ አበባ ጋር በአሜሪካ ድምጽ ቆይታው የመጨረሻ ቀን የመጨረሻዋ ሰዓት ወደ ሙልቀን መኖሪያ ቤት ጉራ ብለን ያደረግነው ቆይታ ቀደም ብዬ እንዳስተዋወቅኩት ሙዚቃን ብቻ የሚመለከት አይደለም። የስደት ኑሮና ፈተናዎችን መንፈሳዊውን ጨምሮ የምድሩንና የሌላኛውንም ዓለም ህይወት ርዕሶች ይዳስሳል። የምሽቱም በአሜሪካ የስደት ኑሮና ሌሎች ተዛማጅ ርዕሰ ጉዳዮች ዙሪያ ያጫወተንን ይመለከታል።
በጣም ጥልቅ ብለን ወደ ሃይማኖታዊ እንዳይገባ የዛሬውን ሙልቀን አግኝተናል። የትላንቱን ሙልቀን ነበር ሙዚቃ እያወራን የነበረው። ለክርክር ያህል ግን እንደው አዲሱ ካነሳልን ጥያቄ ነጠቅ ላድርግና መከራከሪያ የሚያቀርቡ እንዳንተ መንፈሳዊ ህይወት ውስጥ ከገቡ በኋላ ወይም እምነታቸው አልፈቅደላቸው ብሎ የለም ሙዚቃ ይሄ አይደለም የማምንበት መንገድም አይደለም ብለው ካሉ በቂ ነው መልሱን እሱ ጋር መቀበል ማንም ይችላል። ለክርክር ያህል ግን እንደ ሀሳብ የአድማጮችን የተመልካቾችን ጥያቄን ማንሳት ነው አሁን እናነሳለን። ያን በመረዳትና በማክበር አንድም ሙዚቃን ጥበቡን ኪነ ጥበብን እውቀትን ያን ቅድም የነበረህን ችሎታ የሰጠህ ፈጣሪ ነው ብሎ ለሚከራከር ለምን ታወለዋለህ? ኃላፊነት ይጠይቃል ልንስማማ እንችላለን። በሌላ በኩል ደግሞ ለተፈጥሮም ቅድም ጀምሮስ ነበር አዲስ ተፈጥሮም ማሞገስ ማወደስ ከጀመርክ ፈጣሪም ነው የምታወድሰው ስለ ፈጣሪ ያደረግከው አጠቃቀምህንና ቦታውን እስከመረጥ ስለሚል ተከራካሪ ምን አስተያየት ትሰጣለህ?
አንደኛ ተፈጥሮም ማወደስ ጋር ተቃውሞ አይኖረኝም፣ ግን ሴንስለስ ነው። እግዚአብሔር ማመስገን እያለብህ ተራራዬ ሆይ እወድሻለሁ ማለት ምንድን ነው? ኢየሱስ ክርስቶስ እንዴት እንደሚወደን ቢገባን ኖሮ ከሱ ጉያ እንጠፋ። እሱ ነው እኮ የፈጠረውን ሁሉ የፈጠረውን ከማድነቅ ፈጣሪውን ብናደንቅበት እንዴት እኮ ግሩም አባት ነው! እንዴት አስደናቂ አምላክ ነው! ምን ቀርበው ነበሩ ኖሮ በትክክል ሰው በኢየሱስ ሲያምን በመንፈስ ቅዱስ ይሞላል፣ በመንፈስ ቅዱስ ይጠመቃል፣ በእሳት ይጠመቃል። በጣም ፋንታስቲክ ህይወት ውስጥ የምንገባው ሰው ኢየሱስን ክርስቶስ ሲያገኝ ይህን ነበር ልመልስ የነበረው። ዘፈን ውስጥ ይመስለኝ የነበረው ደስታ፣ ፍቅር፣ ሰላም ይገኛልን ነበር። ውሸት ነው። ይህ ሁሉ የነበረኝ ሰው በደሞዝ አንደኛ፣ በካሴት ሽያጭ አንደኛ፣ ምንም ዝናዬ ፌድ ሳያደርግ ነው የሄድኩት። ለምን የበለጠ አግኝቼ ነው
እንደ እምነት ላገኝ ትችላለን። እኔ እንደው ቀደም ሲል ላነሳ የሞከርኩት ዘፈን ሲባል ከተቃራኒ ጾታ ጋራ የሚደረግ ወይም ያንን ማንሳት ሳይሆን አሁን የሀገሩን ፉከራ አለ። ጦርነት ሲመጣ ጀግኖች ፎክረው ለሀገር ዳር ድንበር መከበር ይወጣሉ። በዚህ ላይ ደግሞ በዓለማዊ ዘፋኝም ሆነው ቀደም ሲል እንዳልከው መጠጡ ምንም ከዛ ልምድ ሳይኖራቸው በጨዋነት የሚኖሩ እንዳሉንም እንደው በዚህ አጋጣሚ መጥቀስ ያስፈልጋል። ለአንድ ጥያቄ ግን ለአንተ ብዙ ሰው የሚለው ሙሉ ቀን ታስቦበት ነው ይሄን ህይወቱን ወደሚለውጥ ደረጃ የሄደው? ግን ከሙዚቃ ህይወት ጨርሶ ሊወጣ ሙሉ ለሙሉ ፍላጎት ነበረው ወይ? እሱ ራሱን የሙዚቃውን የአርቱን ጥበብ እስከ መጨረሻ አላስኬደው ተመልሶ ሊሰራ ይችላል የሚል እምነት ነበረ? ትንሽ የሚቆጭ ዘመን አለ?
ጎበዝ ግሩም ጥያቄ። የከጀለኝም
አንተን የሚወዱ ናቸው እነዚህ የሚሉት
የለም። የከጀለኝም አንድ ቀንም የለም። ለምን መሰላችሁ? ይችልና ደስ ይበል። እኔና ኢየሱስ ብለንድ አርገናል። ይኸው ብርቱካን ትይዛለ፣ ማንጎ ትይዛለ፣ ፓፓያ ትይዛለ፣ ሙዝ ትይዛለ፣ ሌሎችንም አትክልት ጨምርና ብለንደር ካርከ
አስገመጀ
ተመታቸውና ጁስ ታረጋቸዋል። ኋላ ተንደርድር የመጥች አረ እባክህ እንደ ብርቱካን ብቻ ላይ ተሰይ ከዛው ሰውተው አቻ
አዲሱ ምልቀለ እንግዲህ
እና ስለዚህ ምንድነው ያለንበት ነገር የቆምንበት ነገር ምንድነው? ኢትዮጵያ ከእግዚአብሔር ጋር አታረቀች። ይሄ ነው ፖይንት። ኃጢአት ሰርተናል።
እንደው በዚሁ ዙሪያ ምንም ብዙ ማውራት እንችላለን። ሌላ እንደው አንድ ካንተ ህይወት ጋር የተገናኘ ጥያቄ ላንሳ። ያልባለፈው በመንህ ጊዜ ላንተ አስተዋጽኦ በሚዘጋጅበት ጊዜ ፍቅሩ አለ፣ በዛም መሰረት አስተዋጽኦ ተካሂዷል። ምን ያህል ረዳ?
መድረክ ላይ የተነገረው ብዙ ነው። አልተጠቀምኩም አይደል? ትንሽ ተጠቅሜያለሁ። ግን ሲገባ ግን ኦንላይን ላይ ገብተው ካርዳቸውን የጫሩ ሰዎች 500 ምናምን ነው። ከዛ አንዳንዶቹ ሬጂ ካርዳቸው ዲክላይን አረ
አይሰራም።
አንዳንዶቹ ደግሞ ቼክ የጻፉ ሰዎች የኔ ስም በሚጻፍበት ቦታ ላይ የነሱ። አንዳንዶቹ ደግሞ አማውንቱ ስንት እንደሆነ አልጻፉም። አንዳንዶቹ ደግሞ ፊርማ አልፈረሙም፣ ቀንም አልጻፉበትም። እንደዛ ሆኖ መጠየቅም አልተቻለም ቀረ ማለት ነው።
እና መድረክ ላይ የተነገረውና እጄ የገባው ወይም የደረሰው የተለያየ ትለኝ
እመኔ ብዙ ብዙ ልዩነት አሳያል። ትንሽ ተጠቅሜያለሁ ግን ችግሬን አልተወጣሁት። አንዳንድ ሽብር ይሰጥ የነበረ አስተራፈረ ያ ርዕርተተ ኮንሰርት አካሂደን ነበር አንድ ያልከኛው።
አዎ የገንዘብ አስተዋጽኦ።
ከዛ በኋላ አቆማታችን አለ ያለች ይፈጋ ፒውር ገቢ እሷ ነበረች። አንዳንድ ሰዎች ደግሞ ነበሩ የሚረዱኝ 500 ብር፣ እነሱም አሁን አግኝቷል በቃ ብለው አቆሙ። ናሁን አሁን ሌላ እርዳታ እንፈልግልኝ ነው።
በዚህ ሰዓት የሚከታተሉ ተመልካቾቻችን እገዛ የምትፈልግበት ሁኔታ ውስጥ መሆንህን እንዲረዱ
አሁን ክሪቲካል ፖይንት ላይ ነው ያለሁት። በፊት መድኃኒት በነፃ ይሰጡ የነበረ ኢንሹራንስ፣ አሁን ግን በባለቤት ደም ሶሻል ሴኩሪቲ ማግኘት አልቻልኩም። ዲስታቢሊቲ ፎርም ሞልቼ ላገኝ አልቻልኩም በእሷ ምክንያት እና ሁሉ ነገር ቆሞ አሁን ለመድኃኒት ብቻ በሶስት ወር ውስጥ ወደ 500 600 ብር አወጣለሁ። ያን ከሆነ አገኘዋለሁ። የቤት ክራይ መክፈል አለብኝ፣ የቤት ወጪ አለ።
እዛ ጊዜ አሉላ አዳራሽ ውስጥ ያስተዋጽኦ ጊዜ መጠነኛ ቤት እንደሚገዛልህ
ይላሉ። ጥሩ
ዊልቸር እንደሚገዛልህ ነው አናውንስ የተደረገውና እሱ አልተሳካም ማለት ነው።
እንግዲህ ስለ ተመልካቾች እንዲሆን ይህንን ገልጸን የመጨረሻ ጥያቄ የመቀሩን ደቂቃ ያለው መሰረታዊ ጥያቄ ልጠይቅ። አንተ ያለህበትን ሁኔታ እርዳታ የምትፈልግ መሆኑን ተረድተው የሚረዱበት መንገድ እናስተዋውቃለን። የመጨረሻ ጥያቄ ላድርግ። በመንፈሳዊ ህይወት የተመራህበትን ነግረህናል፣ ለአንተ ምን ማለት እንደሆነ አጫውተህናል። ግን ባዘቦቱ የእድሜህን እኩሌታና ከዛ በላይ ለኖርክበት ሀገር ምንድን ነበረ ቀዳሚ መመሪያ አድርገህ ይኖር? ውይይታችንን በዚህ እንቋጭ።
አንድ ነገር የረሳሁት ባለፈው ጊዜ ሲቢኤስ የሚባል ፕሮግራም ላይ ጠይቀው ይስመልስ ነበርና አገር ትናፍቃለች አሉኝ። አትናፍቀኝም አልኩ። አልወዳትም እኮ አላልኩ። ግን ተወልጄ ያደግኩባትም ብዙ ነገር ያየሁባት ምድሬ አገሬን እወዳታለሁ። ዛሬም በሚደርስባት ህመም እታመማለሁ። መሪ በሚባሉት ጥፋት በጣም ቆስላለሁ። አውሽ አቅም ኖሮ ብገባበት ኖሮ አላለ አንዳንድ ሰላማዊ ኢትዮጵያን በደንብ ወዳታለሁ ይወቁ ሰዎች።
አንድ ባጭሩ የምትመልስልን ባለቤቴ ሚስቴ ስትል ዳግም ሰምቻለሁ እና ባለቤት እንዴት ነች? በቅርብ ስራውን እየሰራች ነው ወይ? ቤት ውስጥ እንዴት ነው አያያዙ? ባጭሩ እንደውስቷንም ብዙ እንደምታመሰግናለን።
አረ በጣም ነው የማመሰግናት። ይህ ሁሉ ጊዜ የኖርኩት ከእሷ ጋር ነው።
ቀድሞ አየር መንገድ ስራ እንደነበር ሰማለሁ እኔ።
አሁንና
የሙዚቃ ጥያቄ ቀርቷል። ያታችን ነው ቅድም ደጋግመን ጠይቀናል። የአንተን ዘመን ሙዚቃ ያንድ ወርቃማ ዘመን የሚባለው ስራ የነበረበት ሙዚቃዎች እንዴት ተቀምረ እንደነበር የገጣሚ ደራሲዎችን ማንነት ስራቸውን ነግረናል። በዚህ ዘመን ያሉ ዜማዎችን በሬዲዮ ይሁን መንገድ ላይ ሆነ በቴሌቪዥን ይሁን ወይም ሆን ብለህ ሰምተህ አጣጥመሃቸው ታውቃለህ? ስለ ሙዚቃ ዛሬ ያለውን ሁኔታ የምታውቀው ካለ መለያያችን
ደና ደና ዘፋኞች አሉ። ለምሳሌ ጎሳ የሚባል ዘፋኝ ጎሳ ያው እኔን መስሎ ነው ታይቆ አሁን ምን ዘፈን እንደኔ ነው። ያኛው ደግሞ ማዲንጎ ስትሮንግ ቮይስ ኤሌጋንት ቮይስ እንደለው እንደዚህ እንደዚህ ነው ሲሳኩለት ሶ ወንደርፉል። እሱ ቴዲ አፍሮ መቼም በጣም ነው የማደርገው የምወደው። አንደኛ ኢትዮጵያን በመውደዱ፣ ሁለተኛ በጣም ብሪሊያንት ነው አባቱም የኔ
ተሰማን ገርማ ነው።
አዎ መድረክ ላይ እና ቴዲ አፍሮ በጣም ማደንቀው ሰው ነው። ደግሞ ሙዚቃ ያውቃል ገርማ። የት እንዳጠናም አላውቅ። አቡጊዳ የሚል ዘፈን ዘፍኖ ሰምቼው ከጭራሽ አደነኩ። እሱ ልጅ ወደዋል። እንደዚህ የሚመጡም አንድ ገረመው የሚባል ልጅ አለ በጣም የኔ ወዳጅ ነው። እሱን በጣም ወደዋል። እነዚህ ሌሎችም አሉ ግን አሁን አላቃቸው። ጥሩ የምሰማቸው ምግብ ቤት ጋውዘው ይሶፍ እዛ ቁጭ እየሰማን
እንግዲህ ጠን ጨዋታው ረዥም ነው። ሙሉቀን መለሰ፣ እኔ መቼም በግል አድናቂህም ነኝ፣ በጣም ወድሃለሁ። እግዚአብሔር ያክብርህ። ቤት ድረስ መጠን እንደዚህ ሰፊ ጊዜ ወስደህ ስለጫወትከን፣ ስለ ህይወቱን ስለነገርከን፣ በደህናም ስላገኘነ ደግሞ በጣም ደስ ብሎናል።
እግዚአብሔር ይባርካችሁ። ተባረኩ።
ሚኳኤሎን መስሎ ቀደም ካሉት የሙሉቀን ስራዎች አንዷ ናት። የግጥሙ ደራሲ የፖሊስ ኦርኬስትራው ተስፋዬ አበበ። የአዲስ አበባው መስኮት መከፈት ለምትጠባበቁ አድማጮቻችን አሁን የንጉስ ያክሊሉ መስኮት የሚከፈትበት ነው ሰዓቱ። አሁን የአዲስ አበባው መስኮት ተከፍቷል። ሰላም ንጉሴ፣ እንደምን አመሸህ? እንደምን ሰነበትክ? አሁን ያንተ ዝግጅት የሚቀርብበት ነውና መቀጠል ትችላለህ።
ታላቁ የትምህርትና የውቀት ሰው ሳይኮሎጂስቱ ዶክተር አግደው ረዴ አግደው ባለፈው ሳምንት መጨረሻ ላይ ድንገት ከዚህ ዓለም በሞት ተለይተው የቀብራቸው ስነ ስርዓት ጥቅምት 1 ቀን ፓትርያርኩን ጨምሮ ታላላቅ የሃይማኖት አባቶች፣ ምሁራን፣ ቤተዘመዶቻቸውና የቀድሞ ተማሪዎቻቸው በተገኙበት በቅድስት ሥላሴ ካቴድራል በክብር ተፈጽሟል። ዶክተር አግደው ረዲ አግደው ከሁለት አመት በፊት በዚሁ በሬዲዮ መጽሔት ፕሮግራማችን ዘመናዊ ትምህርት በኢትዮጵያ በሚል ርዕስ በተዘጋጀው ፕሮግራም በተከታታይ እንግዳ ሆነው ስለ ዘመናዊ ትምህርት አጀማመር በሰፊው አጫውተውን ነበር። በዚያ ወቅት ካደረግነው ውይይት መካከል አንዱና መሰረታዊው ቀዳማዊ ኃይለ ሥላሴ የዛሬ 75 ዓመት ከፍተኛ የኢትዮጵያ መንግስት ባለስልጣኖችን ወደ ተባበሩት መንግስታት ድርጅት ጄኔቭ ልከው በተለይም ደግሞ በትምህርት ላይ ያደረጉትን ንግግርና ሀያላን መንግስታት አነስተኛዎቹን እንዳይጫኑ በሚል ርዕስ አዘጋጅተውት የነበረው መልእክት ከፍተኛ ትኩረት ስቦ እንደነበረ በማስታወስ የተናገሩት ነው። ዶክተር አግደው ረዴ ቀዳማዊ ኃይለ ሥላሴ
ሶስት ነገር ነው የተናገሩት። አንደኛ የማህበር ኃይለኛው ጭቁኑን እንዳይበድል ሞ በሌሎች ኃይለኞች ላይ እንደ ሂትለር እንዳይነሳ፣ ኃይለኛና ኃይለኛ ደግሞ ሲጋጭ እኛ ምን በደላለን እናንተም ሰላም ሆኑልን ነው። ሶስተኛ ግን ዓለምን የፈጠረ እግዚአብሔር ነው፣ እኛም ያለነው በእግዚአብሔር ፈቃድ ነው። እዚህ ያላችሁት በሙሉ ሃይማኖትና ግብረገብ ሞራል ነው ያሉት። ኢንተርናሽናል ሞራል ይባላል ማለት ትንሹ መንግስት ትልቁን አይሰድብም፣ ትልቁ መንግስት ደግሞ ትንሹን አይጎዳም። የሚገድበው ህሊና ነው፣ ህግ ብቻ አይደለም ሞራል ነው። ህግ የተጻፈ ነው፣ ግን ሳይጻፍ ህሊናችን ውስጥ ሌላውን ሰው እንዳንበድል የሚከለክለን አለ። እሱን ነው የጠየቁት። ይሄን ከተናገሩ በኋላ ኢትዮጵያ የተባበሩት መንግስታት መስራች ሀገር ሆነች፣ ፋውንዲንግ ሜምበር። ዘቀላል አይደለም። እንደገና ከዚያ በኋላ መንገዱ አስፋልት ነበር። የዓለም ምግብ ድርጅት የዩኔስኮ አባል ሆን፣ የዚያ ምን ማን ይከልክልና።
ዶክተር አግደው እዚህ ላይ ትንሽን ቆይና ቀዳማዊ ኃይለ ሥላሴ እንደው ለትምህርት ያላቸው አመለካከት እንደው ተማሪዎችንስ በየትምህርት ቤቱ ይሄዱ ያዩ ነበር? ይጎበኙ ነበር? ይመለከታሉ? ያነጋግሯችሁ ነበር? ስለሳቸው እስቲ ይሄ ወጣት ትውልድ እንዲያውቅ አንዳንድ ነገሮችን መነጋገር እንችላለን ዶክተር አግደው?
አዎ ጥሩ ነው። እኔ ልጅ ነኝ እንግዲህ እንደምታውቀው። እሳቸው ግን ሲመጡ በኢትዮጵያ ህዝብና በኢትዮጵያ ወጣት ላይ ከፍተኛ እምነት ነበራቸው እና አባታቸውም ውጪ ይሄዱ ብዙ ነገር ያስተምሯቸው ነበር። ሁለተኛ ደግሞ እሳቸው ተፈጥሯቸው ልዩ ልዩ ጥበብ ለማግኘት ይፈልጉ ነበር። ያን ጥበብ ለራሳቸው ብቻ እንዳይሆን ይፈልጉ ነበር፣ ለኢትዮጵያ ህዝብ እንዲሆን ይፈልጉ ነበር እና አንድ አጋጣሚ ላይ አንድ ጽሑፍ እንደው ባጭሩ ላንብልህ የተባለውን እምትፈቅድ ከሆነ ምንድን ነው፣ ትምህርት የተወደደውን ህዝባችንን ደህንነትና ብልጽግና ለማስተማመን እጅግ አስፈላጊና የተመሰከረለት መፍትሄ መሆኑ በማመን የትምህርት ሚኒስቴርነቱን የስራ አመራር እኛ እንድንይዝ አድርገናል። ራሳቸው ሆኑ ሲሉ ግርማዊ ንጉሠ ቀዳማዊ ኃይለ ሥላሴ በ1934 ዓ ም ለህዝቡ ባደረጉት ንግድ አስታውቀው ነበር። በዚህም መሰረት ግርማዊ ንጉሠ ነገሥት ለማንኛውም አይነት ጠንካራ አቋም ዘላቂና የማይጠፋ ቅርስ የሚሰጥ ለአንድ አገር ጠቅላላ ልማት የበለጠ ውጤት ሊያስገኝ የሚችል ከትምህርት የተሻለ ሌላ ነገር እንደማይገኝ በሙሉ በመገንዘብ በዙፋን ላይ ከተቀመጡበት ጊዜ ጀምሮ ባወጡት የረጅም ጊዜ እቅዶች ትምህርት ዋናው ነበር እና በንጉሠ ነገሥትነት አገራቸውን ሲመሩ ምን ጊዜም ቢሆን የአገሪቱ ከፍተኛ ባጀት ለትምህርት ማስፋፊያ እንዲውል አድርገዋል። በዚህ መሰረት ለትምህርት ማስፋፊያ የተደረገው ወጪ ከመንግስት ባጀ ከመቶ 10ን ያህል ያዘነ በመቶ 10 ነው ብዙ ነው ኋላን ያው ሚካሽ የበዛ ሰደድሮ በጥሬ ገንዘብ አንዳገኘ በአይነት ነው በአይነት ነበር ያግሪቱንም ችግሮች ለማሰገድ የኢትዮጵያ ጥንታዊ ወግና ባህሎች ክብር ሳይለቁ እጅግ ዘመናዊ ከሆኑ አሰራሮች ጋር የሚያቆራኝ ትምርት መቅረጽ ይገባል ብለው ያምኑ ነበር ሳቸው
ስለዚህ በየትምህርት ቤቱ ይሄዱ ተማሪዎችን ያነጋግራሉ እናንተን
አንዴ
ተነጋግራችሁ ታቃላችሁ እስቲ
እንደው አንዴ ሳቸውማ እንደ ብዙ ጊዜ ነው እድሌ ትልልቅ ሰው ይወደኛል እሳቸውን ማነጋግር ያለው መንግስቱ ኃይለ ማርያም ማነጋግር ያለው ክቡራቱ መለሰንም ሁለት ጊዜ አነጋግር ያለው በአጋጣሚ ነው ግን ሳቸው እኮ ከእንግሊዝ ሀገር ሲመጣ ቀርብ ያለው ሳቸው ጋር
ንጉሴ ነገስ
ቆን ንጉሴ ነገና እቴጂ ሆቴል ነው ያሳረፉን ገንዘብ ሚኒስቴር ገንዘብ ይሰጥ ነበር እና ስራ ተስተማሪነት ስካገን ድረስ ተንቀባር ያለው ከዚያም በኋላ ሁለት ሶስት ጊዜ አግኝቻቸዋለሁ በተለይ የሳቸው እምነት ወጣቶች ላይ ስለነበረ ትዝል እንደሆነ በ1961 ዓመተ ምህረት የኢትዮጵያ ወጣቶች አገልግሎት ድርጅት ምክንያቱ ያን ጊዜ ትዝል ሄደው ወጣቱ አንድ ጊዜ ቻይና ይላል አንድ ጊዜ ኩባ ይላል አንድ ጊዜ ቬትናም ይላል አንድ ጊዜ ራሻ ይላል እና ይሄ ጥቂት ሰዎችን አሳሰበን እና የኢትዮጵያ ወጣቶች ድርጅት አንተ ታውቃለ ድርጅት አቋቋመ በጣም ጃንሆይ ደስ አላቸው አቋቋመ ገንዘብም መደቡለት ሰውም ኃይል መደቡ እዛ ይሄን እንትን ነበር ግን አብዮቱ ሲሆነዳ ነው የእድገት በህብረት የውቀትና የስራ ዘመቻ መንትን ባለ ጊዜ ብዙዎቹ የኛ ወጣቶች እዚያ ነበሩ አንዳንዶቹ በህይወት አሉ አንዳንዶቹ ሞተዋል በማይነታቸው የመጀመሪያው ተማሪም ነበሩ ምንልክ የጨረሻውም ተሰናብተው ይሉት ይላል እዛ ላይ መጡ ብዙ አጀብ የለም እፍኝ አስቀልቀዎች አሉ ሁለት ጀረናሎች አሉ ከጽፈት ሚኒስቴር ተደወለና ፈጥኖ ደራሽ ይመጣሉ እንዳታስገባቸው ለኛ ደውል አሉኝ ጌቶች የመጡት በነጻ ትምህርት ቤት ለማየት ነው አሉ። እርግጥ ፈጥኖ ደራሹ የመጣው እሳቸው ሊወጡ ሲሉ ነው። እስከ ጨረስ ነው በኋላ ነው መምጣቱ መጥቷል። ትምህርት ቤት ሲሄዱ አስቀድሞ ፖሊስ ይመጣል። እና እሳቸው እዛ ሊወረድኩ ሄደ ያለ አነጋገርኳቸው ምንድነው ችግራችሁ አሉኝ። ችግራችን ተማሪ በዛብን ግርማዊነታችን ያን ጊዜ 7500 ተማሪ ነበር ኤሌመንተሪውና ሰከንደሪው ምን ይልከ ተማሪ በዛ ግርማዊነቷ ምን አልክ አሉኝ ተማሪ በዛብን አልኩ እግዚአብሔር ይመስገን ይሄ ነው የምንመኘው አሉኝ ተማሪ መብዛት ችግር አይደለም አሉኝ ይሄ ማለት ምንድነው ተማሪ ብዙ እንዲበዛ ይፈልጉ ነበር ማለት ነው ይሄን አለ ኋላ ወዲያ የስነ ጥበብ ትምህርት ቤት ምን ልዋለ እዚያ አቶ አለፈለገ ሳም ተጠርቶ መጣ አለፈለገ ሰላም ይባላል እዚያ መስራች ነው
አጋጨው
ነው ከዚያ መጣ ከዚያ እና አብርሃም ብርሃኔ ረክሻ የነበሩት እና ሰለሞን ገብረአምላክ ለማንስ እንደማንስ የትምህርት ስቱደንት ካውንስሊንግ ጋር ይወረውሩብኝ የነበሩት እና በጃኑ ይመረውራሉ እየሰደነገጥ ዘበኛ ሶስት ብቻ ነው ያለው ሌላ የለም አልተዘጋጀን በድንገት ነው መጣ እነሱ ራሳቸው ፖሊስ ሆነው ጃንሆይን ጠብቀው አበረደን ሸኙልኝ
አሉላ በሬዲዮ መጽሔት ዝግጅት ክፍላችን ለዶክተር አግደው ረዴ ቤተሰቦች መጽናናትን እየተመኘሁ የዛሬውን ፕሮግራም በዚሁ አበቃሁ የዛሬ 15 ቀን እንገናኝ
ትንግርት የተባሉ አድማጫችን ባለፈው የራዲዮ መጽሔት ዝግጅታችን ባደረሱን ድብዳቤያቸው የህይወት መንገዶች የሚል ርዕስ ሰጣችሁ የቀደሙትን ምርጦቻችን ህይወት ታሪኮችና ስራዎች የምትዳስሱበት ፕሮግራም በመንግስቱ ለማና በደበበ ሰይፉ እንደጀመራችሁት ሁሉ እባካችሁ ይቀጥል አይቋረጥ ሲሉ በጻፉልን ሌሎች በርካታ አድማጮቻችንም በተለያዩ ጊዜያት እንደጠየቃችሁን ሁሉ ከሚቀጥለው የራዲዮ መጽሔት ጀምሮ በቋሚነት የሚቀጥል መሆኑን ከወዲሁ ለማስተዋወቅ እንወዳለን ከመጪዎቹ ተረኛ ባለ ታሪኮችም ዛሬ በህይወት ከሌሉት ታላቁ ባለቅኔና ጸሐፊ ተውኔት ጸጋዬ ገብረመድን እቁ ጋዜጠኛና ደራሲ ብርሃኑ ዘሪሁን መምህርና ደራሲ ዳኛቸው ወርቁ ይገኙበታል በህይወት ያሉ ባለ ታሪኮች ምርጦቻችንም ገና የተጀመሩና ከመንገድም ላይ ያሉትን ዝግጅቶች ጨምሮ በቋሚነት በተከታታይ የምናቀርብ መሆናችንን ከወዲሁ እናስተዋውቅ
አድማጮች ለምሽት ያልነውን በዚሁ መቋጨታችን ነው። ሌሎቻችሁ አድማጮቻችሁም ባቀረብናችሁም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እንጋብዛለን። ፕሮግራማችንን ስለተከታተላችሁ እናመሰግናለን። ለምሽት ያልነውን ስንቋጭ ታዲያ አሁን ለደና ደሩ ስንብት ከማጠቃለያ ዜና አንባቡ በኋላ መልሳለሁ። አስቴር አወቀና ፖድካስት ልተዋቸው።
አሁን የማጠቃለያ ዜና እናነባለን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቅዳሜ ሌሊት በተከታታይ በትዊተር ባስተላለፏቸው መልእክቶች ቡድን 7 በመባል የሚታወቁት በኢንዱስትሪ የበለጸጉ ሀገሮች መሪዎች ጉባኤ ባለቤትነቱ የእሳቸው በሆነው ማያሚ ፍሎሪዳ በሚገኝ የገልፍ ጨዋታ በሚካሄድበት መዝናኛ ቦታ ላይ እንዲደረግ የነበራቸውን እቅድ እንደሚሰርዙ ገልጸዋል። በያዝነው ሳምንት ጉባኤውን የትራምፕ ብሔራዊ ዶራል ላይ የማካሄድ እቅድ እንደነበር ትራምፕ አረጋግጠዋል። የቡድን 7 ጉባኤ የእሳቸው ንብረት በሆነው መዝናኛ ቦታ መካሄድን የተቃወሙት ሚዲያና ዲሞክራሲ ናቸው በማለት ትራምፕ ተጠያቂ አድርገዋቸዋል። የዩናይትድ ስቴትስ ወታደሮች በሰሜን ሶሪያ ከነበረው ትልቁ ሰፈራቸው ዛሬ ወጥተዋል። መላ ከሶሪያ የወጡት የአሜሪካ ወታደሮች በምዕራብ ኢራቅ ተመድበው በቀጠናው ያሉትን እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን አማጽያንን መዋጋት እንደሚቀጥሉ የመከላከያው ኃይል ኃላፊ ማርክ ኤስፐር ገልጸዋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ኢብራሂም ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚህ ተሰናበትን። መልካም ምሽት። ሰላም። ደህና ደሩ።